ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሚያዝያ 1 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ በሳምንት ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍካሬ ዜና ዝግጅታችን ይቀርባል። በማስከተልም ባሳለፍነው ሳምንት በፍኖተ ዴሞክራሲ ተዳርፈው የነበሩ ሁለት ሐተታዎችን በድጋሚ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ታዋቂው ጀግና አርበኛ ሌተና ጀነራል ጃጋማ ኬሎ በተወለዱ በ96 ዓመታቸው ከዚህ ዓለም በሞት ተለዩ። ጃጋማ ኬሎ የፋሺስት ጣሊያን ጦር ሀገራችንን ወሮ በነበረበት በ1929 ዓመተ ምህረት ገና የ15 ዓመት ወጣት ሳሉ ከወንድማቸውና ካጎታቸው ጋር በረሃ ገብተው የሸፈቱና ጠላትን በማጥቃት ራሳቸውን ያስታጠቁና ያደራጁ ጀግና ነበሩ። በአምስቱ ዓመታት የጠላት ወረራ ዘመን ከ3000 በላይ ቁጥር ያለው ሰራዊት ይዘው ጠላትን በተለያዩ ቦታዎች አጥቅተው ድል ተቀዳጅተዋል። ከድል በኋላም በተለያዩ ቦታዎች ሀገራቸውን አገልግለዋል። ጃጋማ ኬሎ ለሀገራቸው ራሳቸውን ከሰጡ ጀግኖች መካከል አንዱ በመሆናቸው በኢትዮጵያውያን ዘንድ ሁሌም ሲታወሱ ይኖራሉ። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል።
በአጥሮና በወታደራዊ ደርጋ ገዛዞች ከነበረው ሱር ታክስና አልፋ አልፎ ከነበሩ መዋጮች እጅግ በባሰው ሁኔታ ከህዝብ ላይ የሚደረገው ዘረፋ በዘረኛው ወያኔ መቀጠሉ ህዝቡን እያማረረ መሆኑ ከተለያዩ አቅጣጫዎች የተገኘው የህዝብ አስተያየት ይጠቁማል። ለአባይ ግድብ፣ ለሆስፒታሎች ግንባታ፣ ለኮብልስቶን መንገድ፣ ለኳስ ሜዳ ግንባታዎች፣ አሁን ደግሞ የቆሻሻ ክምር ተደርምሶባቸው መከራ ላይ ለወደቁ ወገኖች ወዘተ መዋጮ መጠየቁ ህዝቡን እያማረረው እንደሆነ ለማወቅ ተችሏል። በቅርቡ በተንቀሳቃሽ ስልኮች ላይ አጭር መልእክት በመላክ እርዳታ ለመሰብሰብ የሚጠይቁ ድርጅቶች ቁጥር እየበረከተ በመሄዱ ህዝቡ ወያኔ ለዘረፋ ያዘጋጀው ስልት ሊሆን እንደሚችል ጥርጣሬ ስላደረበት እንኳን ሊሳተፍ መልእክቶቹንም በቅጡ እንደማያነባቸው ከተገኘው መረጃ መገንዘብ ተችሏል።
ህዝባዊ አመጹን ተከትሎ የታወጀው አፋኝ አስቸኳይ ጊዜ አዋጅ የሀገሪቱን ኢኮኖሚ ክፉኛ እየጎዳ መሆኑን የምጣኔ ሀብት ባለሙያዎች ገልጸው የአዋጁ መራዘም ሁኔታውን ይበልጥ አባብሰዋል እንጂ ችግሩን አይፈታውም ብለዋል። ከህዝባዊ አመጽ ወዲህ በተለይ የቱሪስት እንቅስቃሴና በፋብሪካ ምርትን የማምረት ስራዎች ክፉኛ እየተጎዱ ሲሆን ከነዚህ እንቅስቃሴዎች ጋር የተያዙ ስራዎችም ችግር እየደረሰባቸው መሆኑ ታውቋል። ያስቸኳይ ጊዜ አዋጁ ቀውስን ከማባባስ በስተቀር ለችግሩ መፍትሄ ሊሆን አይችልም የሚሉ ወገኖች በአመጹ ለተነሱ ጥያቄዎች መልስ ሊገኝ የሚችለው የአምባገነን አገዛዝ ሲወገድ፣ የህዝብ መብት ሲከበር ብቻ ነው ይላሉ። አርብ መጋቢት 29 ቀን የወያኔው ጥምብል ድርጅት የኢህአዴግ ምክር ቤት ስብሰባ አካሂዷል። ስብሰባው ያለፉትን 6 ወራት የታደሰ እንቅስቃሴ ገመግማል ቢባልም በቡድን ውስጥ ስር እየሰደደ የመጣውን ልዩነት ይበልጥ ያሰፋል የሚል ስጋት መኖሩን አባሎችና ደጋፊዎቹ ከሚሰጡት አስተያየት ለማወቅ ተችሏል። በሙስናና በመልካም አስተዳደር ስም ከ50 በላይ የሆኑ አባሎች ካላፊነታቸው መነሳታቸውና መባረራቸው ቅሬታ ማሳደሩም የሚታወቅ ነው። ያዲግ ባለፉት ጥቂት ወራት የሁለተኛ ደረጃ ትምህርት ቤት ተማሪዎችን በገፍ ለመመልመል ያደረገው ጥረት ያልተሳካ መሆኑ እየተነገረ ነው።
በጎንደርና በጎጃም በተለያዩ አካባቢዎች የተጀመረው የመሳሪያ አመጽ እየተጠናከረ መሆኑን ከሚደርሱን ዘገባዎች መገንዘብ ተችሏል። ህዝቡ በጎበዝ አለቆች እየተመራ የግሉን የነፍስ ወከፍ መሳሪያ በመያዝ በዱርና በገደል መሽጎ እያደፈጠ በወያኔ ታጣቂ ኃይሎች ላይ አደጋ እየጣለ መሆኑን መገንዘብ ተችሏል። የፖለቲካ አዋቂዎች ይህ ህዝባዊ የመሳሪያ አመጽ በድል አድራጊነት እየተጓዘ እንዲሄድና ወያኔን መንግሎ እንዲጥል መቀናጀት እንደሚኖርበትና ጠላትን ለማጥቃት አስፈላጊ የሆኑ ስልቶችን መገንዘብ እንደሚገባው ያስረዳሉ። ከዚህ በተጨማሪም ይህንን የመሳሪያ መጽ የሚደግፉ ሁሉ በሚስጥርና በስልት የሚችሉትን ሁሉ ማድረግ እንደሚጠበቅባቸው አስተንትነው ማሳሰባቸውን ማወቅ ተችሏል።
ኢህአዴግ ከጋቢ ተቃዋሚዎች ጋር የሚያደርገው ድርድር በገለልተኛ አካል እንዲካሄድ የቀረበውን ሐሳብ አልቀበልም በማለቱ አንዳንድ የፖለቲካ ድርጅቶች ከድርድሩ ራሳቸውን ያገለሉ መሆናቸውና ሌሎችም በሚቀጥሉት ቀናት ውሳኔያቸውን እንደሚገልጹ አስታውቀዋል። የወያኔ አገዛዝ ተለጣፊና ተባባሪ የሆነው ራሱን የፖለቲካ ፓርቲ የጋራ ምክር ቤት እያለ የሚጠራው አካልም ከድርድሩ መውጣት በእጅ ያስጠይቃል በማለት ድርጅቶችን ያስፈራራ የሚችል መግለጫ ማውጣቱን ታውቋል። የወያኔው ጥምብል ኢህአዴግ ቀድሞውኑ የራሱን ተለጣፊ ድርጅቶች በብዛት ያሰማራበት የድርድር መድረክ ውጤቱ ይህ ሊሆን እንደሚችል ግልጽ ነበር የሚሉ ክፍሎች አገዛዙ ቅንፍላጎት ቢኖረው ኖሮ ከድርድሩ በፊት ሁሉንም የፖለቲካ እስረኞች ያለምንም ቅድመ ሁኔታ መፍታት ነበረበት ይላሉ።
በከፍተኛ ደረጃ ያደገ ነው በሚል የሚዋሽለት የያኔ ኢኮኖሚ እድገቱ ልብ ወለድ መሆኑን ያለው ረሃብ ኪሳራና የተስፋፋ ድህነት ያጋልጣል ያለው ክፍሎች በአዲስ አበባ ራሱ 85% በላይ ህዝብ የሚጠጣው ውሃ አያገኝም ከመልታቸው ባሻገር ያባይ ልጅ ውሃ ጠማው እንዲሉ በጠቅላላው በሀገሪቷም ቢሆን ወደ 70% ህዝብ በንጹህ ውሃ እጥረት የሚሰቃይ መሆኑን አጋልጧል። በርካታ ግድቦችም ተሰርተው ግልጋሎት መስጠት ጀምረዋል ቢባልም የመብራት ኃይል እጥረት ከፍተኛና የምርት ስምሪትንም ያደናቀፈ መሆኑ ሊታወቅ ከቻለም ጊዜ አልፏል ተብሏል። ወያኔ በቅርቡ ለታንዛኒያ መብራት ኃይል ሊሸጥ መነሳቱም ሲዘገብ የግልገል ጊቤ 3 ስራ ተጠናቆ ሳይልቅ የግልገል ጊቤ 4ን ኮንትራክት ለተለመደው ለሳሊኒ ኩባንያ ሰጥቶ ስራ መጀመሩን ተገልጿል። በዚህም በዚያም ግን የወያኔ የታድሶ እቅድና ምኞት መክሸፉን ታዛቢዎች አስምረውበት አቅርበዋል።
ሳሊኒ እንደለመደው ከጨረታው ውጪ ግቤ 4ን ለመገንባት ድርድሩን አጠናቋል። ሳሊኒ የተሰኘው የጣሊያን የኤሌክትሪክ ኃይል ማመንጫ ገንቢ ኩባንያ ሶልኮስ ሁሉም የኢትዮጵያ ህዝብ ጠላት ከሆኑ ጋር በጎን እየተሞዳሞደ የኤሌክትሪክ ኃይል ማመንጫ ግንባታን ካለምንም የጨረታ ውድድር ሲወስድ የነበረ መሆኑ የታወቀ ነው። የኩባንያውን ስውር ተግባር በመቃወም የአውሮፓ ኩባንያዎች በተለይም ደግሞ ኩባንያው ጋር ተፎካካሪ የሆኑ የጣሊያን ኩባንያዎች ከሰውት እንደነበር ይታወሳል። የሳሊኒ ኩባንያ በአንድ በኩል በገንዘብ እጥረት በሌላ በኩል ደግሞ ወያኔ ከግብጽ ጋር የሰከነ ስምምነት ላይ ሊደርስ ባለመቻሉ የአባይን ግድብ ሥራ ይፋ ባልሆነ መንገድ ያቋረጠው መሆኑን በቅርቡ አካባቢውን ከጎበኙ ወገኖች መረዳት ተችሏል። ይህ በዚህ እንዳለ ኩባንያው ካለምንም ጨረታ በተለመደው መንገድ በመስጢር ከግቤ 4 የኤሌክትሪክ ኃይል ማመንጫ ግንባታ የጥርጊያ ሥራ ጀምሯል። ያለ ጨረታ ስራ ማግኘት አግባብ አይደለም በማለት ቅሬታ ማሰማት የጀመሩ ኩባንያዎች በርካታ ሲሆኑ ከነዚህ ውስጥ የቻይና ኩባንያዎች ይገኙባቸዋል። ሳሊኒ ስራውን ካለ ጨረታ የሚያገኘው ለወያኔ ቁንጮች ጉቦ እየከፈለ መሆኑን የውስጥ አዋቂዎችም ይናገራሉ። ቀደም ብሎ ለደርግ መኮንኖች በመክፈል በጣና በላሳፋሪዎችን መከራ ላይ ለጣለ ፕሮጀክት ተባባሪ የነበረ ሲሆን በወቅቱ በኢህ አሰ መገለጹ የሚታወስ ነው። ሳሊኒ በተለይ ከሟች ከመለስ ባለቤት ከአዜብ ጋር ምስጢራዊ ግንኙነት ያደርግ እንደነበረ ከመታወቁም በላይ የሚሰጠውን ጉቦም አውሮፓ ውስጥ በሚገኙ ባንኮች እንዳስቀመጠላቸው ይጠረጠራል። የሳሊኒ ኩባንያ ጊቤ አራትን ለመገንባት 1.5 ቢሊዮን የአሜሪካን ዶላር በማቅረብ ከሚመለከታቸው አካላት ጋር በመደራደር ላይ ነው። ሳሊኒ ለዚህ ግንባታ ለወያኔ የገንዘብ ብድር ከአውሮፓ ባንኮች እንደሚያመቻች ቃል መግባት ብቻ ሳይሆን በሰነድ የተደገፈ መረጃ በማቅረብ ሁሉም አገርን ለገንዘብ አሳልፈው የሚሰጡትን የወያኔ ቁንጮች ማስጎምጀት እንደቻለ ውስጥ አዋቂ ከሆኑ ምንጮች ተረድተናል። ከዚህ በተጨማሪም ለሶስተኛው የፋይናንስ ለልማት ስብሰባ ላይ አዲስ አበባ የተገኙ የነበሩት የጣሊያን ጠቅላይ ሚኒስትር ማቴዎ ሬንዚ ለወያኔው ጠቅላይ ሚኒስትር የገንዘብ ብድር ለማስገኘት እንደሚያመቻቹ ቃል እንደገቡ ከወያኔው ውስጥ አዋቂዎች የተገኘው ዜና ያስረዳል። ወያኔ በተጨባጭ ብድር ይዞ የመጣን እጅ እየነሳ በመቀበል ሀገርን እየቸበቸበ መሆኑን በቁጭት የሚያስረዱ በርካታ የፖለቲካ ተንታኞች እንዳሉም ተገንዝበናል። ሀገርን በብድር ለአሜሪካ፣ ለአውሮፓ፣ ለህንድ፣ ለቻይና ወዘተ በገዲ ቀባ ያስያዘ ያለውን ሁሉም ለሀገር ተቆርቋሪ ዜጋ ድምጹን ከፍ አድርጎ ሊያሰማ ይገባል።
ቻይና ከባቢ አየር በካ የሆኑ ኩባንያዎቿን እየነቀለች ኢትዮጵያ ውስጥ መትከሉን በስፋት መያያዟ አሳሳቢነቱ እየጨመረ መሆኑን መረዳት ተችሏል። በባንግላዴሽ እንደሚገኙት የቻይና ፋብሪካዎች ኢትዮጵያ ውስጥም ላፈሶባቸው ጾም የሚያሳድሩ በርካታ የቻይና ፋብሪካዎች እየፈሉ መሆናቸው አሳሳቢ እየሆነ መጥቷል። በአሁኑ ወቅት ከባንግላዴሽ ይልቅ ኢትዮጵያን ተመራጭ ያደረጋት ምክንያት የቻይናዎቹ ፋብሪካዎች ለሰራተኞች የሚከፍሉት ክፍያ እጅግ ዝቅተኛ በመሆኑና ሰራተኞቹም መብቶቻቸውን ለማስከበር ማህበር ማቋቋም የማይችሉበት ሁኔታ በመፈጠሩ እንደሆነ የቻይና ኩባንያዎች ኃላፊዎች ሲያስረዱ ተደምጧል። ወያኔ ሀገርንና ህዝብን ቻይናን ለመሰሉ በዝባሽ ኃይሎች አሳልፎ በመስጠት በላባደሮች ላይ ድርብ ድርብርብ ጭቆና እንዲደርስባቸው ማድረጉ ውሎ አድሮ እየጋመ በመሄድ ላይ ላለው ህዝባዊ አመጽ ደጀን ኃይል የሚሆኑት እነዚህ በቻይናና በሌሎች የባዕዳንና የወያኔ ፋብሪካዎች ውስጥ ጉልበታቸው እየተበዘበዘ የሚገኙት ወጣቶች መሆናቸውን የፖለቲካ አዋቂዎች ያስረዳሉ። የወያኔ አገዛዝ 80 ሚሊዮን ብር በማውጣት ያያቀራ ያሰራ መሆኑን የዜና ምንጮች ዘግበዋል። በከፍተኛ የውጭ ምንዛሪ እጥረት እጅ ከወርች ተያዘው የወያኔ አገዛዝ ያያ ስጋ ወደ ቻይናና ወደ ቪየትናም በመላክ የውጭ ምንዛሪ ለማግኘት ያቀደመውን ታውቋል። ከዚህ በፊት ደብረ ዘይት ላይ ተሰርቶ የነበረው ያያቀራ በህዝባዊ አመጽ ወቅት የወደመ መሆኑ ሲታወቅ በአሁኑ ወቅት በቾኮላንድ እንዲሰራ የተደረገው የውጭ ምንዛሪ በአስቸኳይ እንዲያስገኝ ከሚል ስሌት መሆኑ ታውቋል። አዮችን ለርድ ያቀረቡ ስጋቸው ወደ ውጪ ሚላክ ሆነ አዮችን ለጥነት የሚጠቀመው የገጠሩ ህብረተሰብ ከፍተኛ ችግር ውስጥ ሊገባ ይችላል የሚለው ስጋትም ከፍተኛ መሆኑ ተነግሯል።
በቅርቡ ወያኔ ለመንግስት ሰራተኞች ደሞዝ መጨመሩን ከገለጸው ዲ የመኖሪያ ቤት ኪራይ ከ20 ከመቶ በላይ መናሩ ታውቋል። በወያኔ በተደጋጋሚ ጥሩምባ የሚነፋለት የጋራ መኖሪያ ፎቅም በአብዛኛው የታደለው ለወያኔ ሽሞችና አገልጋዮች በመሆኑ ችግሩን አባባሰው እንጂ አላራገበውም ተብሏል። አብዛኛዎቹ የጋራ መኖሪያ ቤቶች ባለቤቶች የሆኑት አከራዮች በመሆናቸው ችግሩን ይበልጥ እንዲባባስ ማድረጋቸውን በመጠቆም ህዝቡ ምሬቱን ሲገልጽ ይሰማል። የጋራ መኖሪያ ቤቶች ሲገነቡ አብዛኛው ጥሬ ዕቃ ለዘረፋ ስለሚዳረግ ቤቶቹ እጅግ ጥራታቸው የወረዱ በመሆኑ በጣቤት የደረሳቸው ቤቶቹን ለማስተካከል የሚያወጡት ወጪ ቤቱን ለመግዛት ከመጣው ጋር ተመጣጣኝ በመሆኑ ብዙዎችን እያማረረ መሆኑ ከተሰበሰበው አስተያየት መገንዘብ ተችሏል። አንዳንዶቹ ቤቶች ወለላቸው የተሞላው በአፈር ሲሆን ከአፈሩ ላይ አሸዋው በሳሳ ሲሚንቶ ተቦክቶ ቀባቀባ ተደርጎ ለባለ ድርሻዎቹ ተላልፏል። ከዚህ ቀደም ወደ 5 የሚጠጉ የጋራ መኖሪያ ቤት ፎቆች ሳይሰሩ እንደተሰሩ ተደርጎ ሰመጡ የተባሉ ገንዘቡ መዘረፉ መገለጹ የሚታወስ ሲሆን እስካሁን ተጣርቶ በሌቦቹ ላይ እርምጃ ባለመወሰዱ ሌቦቹ ቁንጮች ወያኔዎቹ እንደሆኑ በስፋት እየተነገረ ያለውን የህዝብ ጥርጣሬ ያጠናከረው መሆኑንም መገንዘብ ተችሏል።
የወያኔ ቁንጮች ደሞዝና ጥቅማጥቅም ከ100 ሺህ ብር በላይ መሆኑ አነጋጋሪ ሆነ። የወያኔ ሚኒስቴሮችና ሌሎች ከፍተኛ ሹሞች እጅግ እየደህየና እየማቀቀ ከመሄደው ህዝብ ጉሮሮ እየነጠቁ እነሱ በይፋ በሚታወቅ ክፍያ የሚያገኙት ገንዘብ የትየለሌ መሆኑን የሚጠቁሙ የመዋለ ንዋይ ባለሙያዎች የይፋው ዘረፋ የአረመኔዎች ተግባር መሆኑን ይገልጻሉ። በአሁኑ ሰዓት አንድ የወያኔ ሚኒስቴር ደሞዙ 40 ሺህ ብር ሲሆን ለነዳጅ 10 ሺህ ብር፣ ለቤት ኪራይ ከ20 እስከ 30 ሺህ ብር፣ ለቤት ወጪ 20 ሺህ ብር፣ ለስልክ 10 ሺህ ብር እንደሚከፈለው የተነገረ ሲሆን ይህም አልበቃ ብሎ በርካታዎቹ የስርቆት ወንጀለኞች መሆናቸው የሚታወቅ ነው ተብሏል።
በደቡብ ምስራቅ ኢትዮጵያ በኦጋዴን አካባቢ የገባው የተቅማጥ በሽታ በፍጥነት እየተስፋፋ መሆኑ ታወቀ። በኢትዮጵያ የዓለም ጤና ድርጅት ተወካይ ለዜና ምንጮች በሰጡት መግለጫ ካለፈው ጥር ወር ጀምሮ በአካባቢው 16000 ሰዎች በበሽታው የተያዙ መሆኑን ጠቅሰው የሞቱት ቁጥር አልታወቀም ብለዋል። ለጉዳዩ ቅርበት ያላቸው ባለሙያዎች በበሽታው የሚሰቃዩ ሰዎች ቁጥር ከተጠቀሰው አሃዝ በጣም እንደሚበልጥና የወያኔ አገዛዝ በሽታውን አተት በሚል መሸፈኛ ለመግለጽ ይሞክር እንጂ የኮሌራ በሽታ መሆኑን አጥኖት ሰጥተው አሳስበዋል። በሶማሊያና በደቡብ ሱዳን ረሃብ በተከሰተባቸው አካባቢዎች ኮሌራ መስፋፋቱ መገለጹ ይታወሳል።
ወያኔ ከጋምቤላ የተጠለፉትን ህፃናት ማስመለስ ባለመቻሉ የነበረው የህዝብ ጥላቻን እያከረረ መሄዱ ተሰማ። በተለያዩ ጊዜያት ከጋምቤላ የተዘረፉት ህፃናት አለመመለሳቸው ህዝቡን ያሳዘነ መሆኑ በስፋት እየተነገረ ነው። ከደቡብ ሱዳን ድንበር እየጣሱ በተደጋጋሚ ነዋሪዎችን እየገደሉ ከብቶቻቸውንና ህፃናትን እየዘረፉ በመውሰድ ላይ የሚገኙት የሙርሌ ጎሳ አባላት እንደሆኑ የሚነገርላቸው ወሮበላ ወራሪዎች የወሰዷቸውን ህፃናት እንዲመለሱ አለመደረጉ የወያኔን ጸረ ህዝብነት ዘረኛነት የሚያሳይ መሆኑን የሚያስረዱ ብዙዎች ናቸው። የተጠለፉት ህፃናት እየተቀጠቀጡ ከብት ለማገድም ሆነ ሌሎች የጉልበት ስራዎችን ለማሰራት እንደሚጠቀሙባቸው ይገመታል። የወያኔ አገዛዝ ሌላው ቀርቶ ህፃናቱን እንኳን ለማስመለስ ድርድር አለማድረጉ የወያኔን ዘረኝነት በጉልህ የሚያሳይ ነው የሚሉ ብዙዎች ናቸው።
በጋምቤላ የደን ምንጣሮ ከፍተኛ ጉዳት እያደረሰ መሆኑ ይፋ ሆነ። የወያኔ የእርሻና የተፈጥሮ ሀብት ሚኒስቴር በጋምቤላ በማጃግ ወረዳ በጉማሬ ቀበሌ ውስጥ ለህንዱ ቬርዳንታ ሃርቨስትስ ለተባለ ኩባንያ ለሻይ ቅጠል ልማት በሚያዝያ 12 ቀን 2002 ዓመተ ምህረት ከ300 ሄክታር በላይ ማስረከቡ ይታወሳል። ኩባንያው እስካሁን ድረስ ስራውን በትክክል አለመጀመሩ በቅርቡ ከወጡ መረጃዎች መገንዘብ ተችሏል። ይህ ኩባንያ የተረከበው መሬት የአካባቢው የተፈጥሮ ጸጋ መሆኑን የተረዱ ወገኖች ኩባንያው እያደረሰ ያለውን የደን ጭፍጨፋ በመቃወም ለወያኔ እርሻ ሚኒስቴርና ለጠቅላይ ሚኒስትሩ ጽህፈት ቤት ደብዳቤ በተደጋጋሚ ያስገቡ ቢሆንም ምንም አይነት ምላሽ እንዳልተሰጣቸው በመሬት ይገልጻሉ። አካባቢው የሚገኘው በባሮ አካባቢ ተፋሰስ ስር ሲሆን በደን ውስጥ ይገኙ የነበሩ በአካባቢው ከ40 በላይ ምንጮችና ወራጅ ውሃዎች በደረሰው የደን ምንጣሮ ባውን ወቅት እንደደረቁ ያካባቢው ነዋሪዎች ያስረዳሉ። ኩባንያው እንደ ቀረሮና ገተማ የመሳሰሉ አገር በቀል ዛፎችን በመቆራረጥ የቀረሮ ዛፎችን እየሰነጠቀ ለገበያ በማቅረብ ከተሰማራበት ስራ ውጪ ገንዘብ እየሰበሰበ መሆኑንም ያካባቢው ተቆርቋሪዎች ያስረዳሉ። ለሻይ ቅጠል ምርት ዛፍ ስለሚያስፈልገው አገር በቀል ዛፎችን መንጥሮ በመተካቸው ባህር ዛፍ በመትከሉ ያካባቢው ውሃዎች በሙሉ ሊደርቁ መቻላቸውን ከባለሙያዎች የተገኘው መረጃ ያስረዳል። እስካሁን የሻይ ቅጠል ማምረት እንዳልተጀመረ እነዚሁ ያካባቢው ተቆርቋሪዎችም ይናገራሉ። የኩባንያ ወያኔ ጉያው ስቶሽቆ ድሚያቸው ከ7 አመት እስከ 15 አመት የሚሆኑና ቁጥራቸው ከ300 በላይ ህጻናትን ደብተርና እርሳስ ይገዛላቸዋል በሚል ሽንገላ ጉልበታቸውን በነጻ እየበዘበዘ መሆኑም ታውቋል። የውያኔ ባለስልጣኖች በአካባቢው ላይ ይህን የመሰለ ግፍ እየፈጸሙ ያሉት ቦታው ከዓለም አቀፍ ታዛቢዎች የራቀ በመሆኑ ድምጹን የሚሰማ አይኖርም ከሚል የተነሳ መሆኑን የአካባቢው ተወላጆች በምሬት ድምጻቸውን ያሰማሉ።
የጋምቤላው የሰባዊ መብት ተሟጋችና የአካባቢ ደህንነት ጠበቃ አሞታጓ ፍርድ ቤት መቅረቡ ተነገረ። ወያኔ ለትርፍ ሲል የጋምቤላን መሬትና ደን ለባዳን መሸጡና አካባቢውን መግዳት የሚታወቅ ነው ያሉ ዘጋቢዎች የጋምቤላ ባለስልጣኖች ምንም አልሰሩበትም በሚል ከ269 ተኮናታሪዎች መሬት መንጠቃቸውን እንዲሁም በጋምቤላ መሬት ግዢ ላይ በስፋት ተሰማርተው የቆዩት የውጭ አገር ዜጎችና የትግራይ ተወላጆች መሆናቸውን የሚታወቅ ነው ብለዋል። በመላ ኢትዮጵያ ከ2 ሚሊዮን ያላነሰ ህዝብ ከመሬቱ መፈናቀሉን አጽንኦት ሰጥተው የገለጹ ክፍሎች ከሺ ያላነሱ ከተጨፈጨፉ በኋላ ወያኔ ጋምቤላን ለበለጠ ጥፋት መዳረጉን አጋልጧል። ይበንዲ እንዳለ በጋምቤላ በዲማ ወረዳ በርሻ የተሰማራ ባለሀብት ልጅ የሆነው አማኑ ኢታፋ ከጫካ በመጡ ታጣቂዎች መገደሉም ተዘግቧል።
መኖሪያ ቤቶቻቸው ያላግባብ የተወረሱባቸው ዜጎች እንዲመለሱላቸው የተወሰነ ቢሆንም ለመረከብ ያልቻሉ መሆኑ ታወቀ። የውያኔ ቁንጮዎች የደርግ ባለስልጣናት ቤቶችን በማስለቀቅ የተንጣለለ ግቢና ተላልቅ ቤቶችን ይዘው ከ20 ዓመታት በላይ እየኖሩባቸው ነው። ደርግ ቤቶችን ሲወርስ አግባብ ባልሆነ ሁኔታም መውረሱ የሚታወስ ነው። ብዙዎች ለመንግስት ቤቶች በኤጀንሲ ያመለከቱ እንዲመለስላቸው ቢወሰንም ቤቶቹ የተያዙት በውያኔ ቱባ ባለስልጣናት በመሆኑ ቤቶችን ለማስለቀቅ አዳጋች ሆኗል። ከነዚህ ቤቶች ውስጥ አንዱ የሆነው በቦሌ ክፍለ ከተማ ወረዳ 17 ቀበሌ 19 ውስጥ የሚገኘው የቤት ቁጥሩ 119 የሆነው የበረከት ስምኦን መኖሪያ ቤት ነው። የዚህ ቤት ባለቤት የሆኑት አቶ ማሪ ተወልደ ብርሃን ቤቱ እንዲመለስላቸው የዛሬ 17 ዓመት ቢወሰንም አቶ በረከትን ማስለቀቅ ባለመቻሉ ሊረከቡ አልቻሉ። የቤቱ ባለቤት ሳይታክቱ ባደረጉት አቤቱታ ህዳር 16 ቀን 2008 ዓመተ ምህረት ከፌደራል ፍርድ ቤቶች ፍርድ አፈጻጸም ቤቱ እንዲለቀቅላቸው የሚያዝ ደብዳቤ ለመንግስት ቤቶች ቢጻፍም ተግባራዊ መሆን አልቻለም። እና በረከት ከህግ በላይ ለመሆናቸው ከዚህ በላይ መረጃ ያስፈልግም የሚሉ ጥቂቶች አይደሉም። ከቤቶች ኤጀንሲ ለከተማ ልማትና ቤቶች ሚኒስቴር የተጻፈው ደብዳቤ የሚያተተው ቤት ውስጥ የሚኖሩት ከፍተኛ ባለስልጣን በመሆናቸው ቤቱን ማስለቀቅ እንደማይቻልና ለባለ ንብረቱ የቤቱ ግምትና ምትክ ቦታ እንዲሰጣቸው ነው። የውያኔው በረከት አርበኞች ትምህርት ቤት አጠገብ ገተር የተባለ ፎቅ እንዳለው ይወራል። አሁን የሚኖርበትን ቤት በመንግስት ገንዘብ ካሳ ተከፍሎ የራሱ ለማድረግ የተሰራ ሴራ እንደሚሆንም ይጠረጠራል። ወያኔ ህግ ነው፣ ህግ የውያኔ አገልጋይ ነው የሚባለው የዋዛ አለመሆኑን ይህ ግዙፍ ማስረጃ ነው።
የኢትዮጵያ ቴሌኮሙኒኬሽን በተንቀሳቃሽ ስልኮች ላይ ጸያፍ መልእክት በማስተላለፍ መነቀፉ ታወቀ። በዚህ ባሳለፍነው ሳምንት በተንቀሳቃሽ የእጅ ስልኮች በቴሌ በኩል ጸያፍ መልእክት መተላለፉ የወያኔን አጉራ ዘለልነት እንደሚያሳይ በርካቶች በምሬት ሲገልጹ ተሰምቷል። መልእክቱ የወሲብ መነቃቃት ላይ ያተኮረ በመሆኑ ብዙዎችን ማሳዘኑን ተገንዝበናል። የጸያፍ መልእክት ለህፃናት፣ ለወጣቶች፣ ለአረጋውያን፣ ለሃይማኖት መሪዎች የሚደርስ በመሆኑ የሚያሳድረው ተጽዕኖ በቀላሉ የሚገመት አለመሆኑን የስነ ልቦና ጠበብቶች አበክረው ያስረዳሉ። ወያኔ ድፍን አገርን በጫትና በሌሎች አደንዛዥ እጾች፣ በአልኮል መጠጦችና በእርቃን ዳንኪራ ቤቶች ከመበከሉም በተጨማሪ እንዲህ ባለው ልቅ የወሲብ መልእክት በተለይ ወጣቶችንና ህፃናትን ለመመረዝና ለማደንዘዝ ያደረገው ዘመቻ መሆኑን መረዳት እንደሚያስፈልግ ብዙዎች ይገልጻሉ።
የሱዳኑ ፕሬዝዳንትና የዮርዳኖስ ጠቅላይ ሚኒስትር በጸጥታ ወታደራዊ በኢኮኖሚና በፖለቲካ ጉዳዮች ላይ ተነጋግረው በጋራ ለመስራት ስምምነት ላይ ደርሰዋል ተብሏል። በተለይ በጸጥታ ጉዳይ ያንዱ መጎዳት የሌላ ጉዳት መሆኑን ተማምነው የበለጠ ኃይላቸውን ለማስተባበርና ለማቀናጀት ተስማምተዋል። ያሁኑ የበሽር ጉዞም ሆነ የተደረገው ስምምነት መልእክቱ ለግብጽ ሲሆን ሁለቱም አገሮች በሁሉ መስተስማምተው የጋራ አቋም ያላቸው መሆኑን ለማሳየት ነው ተብሏል። ግብጽ በአባይ ጉዳይ ምክንያት ከወያኔ ጋር ውጥረት ውስጥ መግባቷ የሚታወቅ ሲሆን በግብጽና በሱዳን ወሰን ላይ ባለው የሃይላብ ትራያንግል የይገባኛል ጥያቄ ምክንያት ግብጽና ሱዳንም ተቃቅረው ይገኛሉ።
የበሽርና የወያኔ መተቃቀፍ የግምለግም አብርሃዝ ግም ተወነት ነው ተባለ። በዚህ ባሳለፍነው ሳምንት የሱዳኑ አምባገነን አዲስ ያልሆነ ግን አዲስ ሆኖ የተራገበ የጋራ ስምምነት ከወያኔ ጋር ማድረጉ ሲለፈፍ ሰንብቷል። ሱዳን ከኤልኒሜር ዘመን አንስቶ ኢትዮጵያ እንደ ሀገር እንዳትቆም ለማድረግ በተለያዩ ጊዜያት የተከሰቱ ገንጣይ ቡድኖችን ወያኔና ሻቢያን ጨምሮ በመሳሪያ፣ በገንዘብ፣ በዲፕሎማሲ ስትረዳ እንደነበረችና ለኢትዮጵያ የጎረቤት ባላንጣ ሆና መቆየቷ ታሪክ የመዘገበውና አሁን ያለው ተጨባጭ ሁኔታም የሚመሰክረው ሀቅ ነው። ሱዳን የወያኔ ተቃዋሚዎችን በስደት ከተጠለሉበት የስደተኛ ስፍራ ጣቢያዎች እያፈነች ለወያኔ በማስረከብ በርካቶችን አስገድላለች። በዚህና በሌሎች እኩይ ድርጊቶቿ ሱዳን የኢትዮጵያ ሕዝብ ደመኛ ጠላት ሆና ቀጥላለች የሚሉ የፖለቲካ ተንታኞች ቁጥር በርካታ ነው። ያሁኑ የሱዳንና የኢትዮጵያ መፈራረም የማይተማመኑ ባላንጣዎች በያፋፉ ከሚያደርጉት መሐላ ጋር እንደሚመሳሰል የሚገልጹ ወገኖች ተውኔቱ ለግብጽ ማስጠንቀቂያ ለማስተላለፍ የታለመ መሆኑን ያስረዳሉ። እንዲህ ያለውን ስምምነት በማድረግ ካሁን ቀደም ወያኔ የሀገርን መሬት ከጎንደር ቆርሶ የሰጠ መሆኑ የሚታወቅ ሲሆን አሁንም ተጨማሪ መሬት ለመዝረፍ ያለመ ሊሆን እንደሚችል ጥርጣሬያቸውን የሚገልጹ ወገኖች ቁጥር ቀላል እንዳልሆነ መረዳት ተችሏል።
በግብጽ በኩል ወደ እስራኤል ለመግባት ሲጓዙ የነበሩ የኤርትራ ስደተኞች በደዊ በሚባሉ የብሔረሰብ አባላት ሲና በርሃ ውስጥ አግተው ከፍተኛ ስቃይ እየደረሰባቸው መሆኑን ስዊድን ውስጥ ያለ ጸረ ሻቢያ የዜና ተቋም አጋልጧል። በሲና በርሃ ታግተው የሚሰቃዩት ነጻነታቸውን ለማግኘት ውጭ ባሉ ዘመዶችና ቤተሰቦች አማካይነት ብዙ የገንዘብ ካሳ እንደሚከፍሉና ከተለቀቁም በኋላ መሄጃ የሚጨለምባቸው መሆኑ ተነግሯል።
የደቡብ ሱዳን መንግስት ባለፈው ታህሳስ ወር መሳሪያ አስተላለፉች ናቸው በሚል ክስ አስባቸው የነበሩ 6 የዓለም አቀፍ እርዳታ ሰጪ ሰራተኞችን የፈታ መሆኑ ታውቋል። ሰራተኞቹ የተያዙት ባለፈው ታህሳስ 26 ቀን የይ ከሚባል አካባቢ ሲሆን መሳሪያው ለአማጽያን ሲሰጡ እጅ ከፍንጅ ተይዘዋል የሚል ክስ ቀርቦባቸው ነበር። ሰራተኞቹ ይህን እንዳላደረጉ በመካዳቸውና ምንም አይነት ማስረጃ ስላልተገኘባቸው እንዲለቀቁ ተደርጓል ተብሏል።
በቅርቡ የተመረጡት የሶማሊያው ፕሬዝዳንት አገሪቱ የጦርነት ቀጠና መሆኗን አውጀው በአልሽባብ ላይ የተቀነባበረ ዘመቻ እንዲካሄድ ለወታደራዊ ተቋሙ መመሪያ ሰጥተዋል። የአገሪቱን ወታደራዊ መሪና የጸጥታውን ኃላፊ በመለወጥ የመጀመሪያ እርምጃ የወሰዱ ሲሆን የአገሪቱን ፖሊስ አዛዥና የሞቃዲሾ ከንቲባንም ከቦታቸው አንስተዋል። ዘመቻው የሚጀመረው በቅርቡ በተደጋጋሚ ጥቃት በተፈጸመበት በሞቃዲሾ መሆኑን ፕሬዝዳንቱ ገልጸው ከዚያ በኋላ ወደ ሌሎች ቦታዎች ሊስፋፋ እንደሚችልም ተናግረዋል። የአልሽባብ አባላት በ60 ቀናት ውስጥ እጃቸውን እንዲሰጡ ጥሪ ያደረጉ ሲሆን ችግር በሚፈጥሩት ላይ ግን የማያወላውል እርምጃ እንደሚወስዱም ዝተዋል። አልሽባብ በበኩሉ አዲሱን ፕሬዝዳንት ሃይማኖትን የከዳ ግለሰብ ነው በሚል ቅስቀሳና ዘመቻ ከማካሄዱ ባሻገር ግለሰቡን ከስልጣን ለማንሳት በሚል እርምጃዎችን አጠናክሮ ቀጥሏል። የአሜሪካ ወታደራዊ ተቋም በቅርቡ በሶማሊያ ውስጥ አልሽባብ ላይ ያደረገው የአየር ጥቃት እንዲጨመር መወሰኑ የሚታወቅ ሲሆን የፕሬዝዳንቱ የዘመቻ ጥሪ ከዚህ ጋር የተያያዘ ሳይሆን አይቀርም የሚል ግምት የሚሰጡ ክፍሎች አሉ። በተለያዩ የደቡብ አፍሪካ ከተሞች የሀገሪቱ ፕሬዝዳንት ከስልጣን እንዲነሱ በመጠየቅ ሰልፎች ተካሂደዋል። በጆሃንስበርግ፣ በኬፕ ታውን፣ በደርባን እና እንዲሁም በዋና ከተማው ፕሪቶሪያ የተካሄዱት የተቃውሞ ሰልፎች ጎላ ያሉ ሲሆኑ በሌሎች ከተሞችም ተመሳሳይ ሰልፎች መካሄዳቸው ታውቋል። በጆሃንስበርግ ከፍተኛ ቁጥር ያለው የፖሊስ ኃይል እና የአፍሪካ ብሔራዊ ኮንግረስ የወጣት ክንፍ አባላት የፓርቲውን ጽህፈት ቤት ከጥቃት ሲከላከሉ ውለዋል። የደቡብ አፍሪካ መሪ የገንዘብ ሚኒስትሩን ከስልጣን በማንሳታቸው ከፍ ያለ ተቃውሞ እየገጠማቸው ሲሆን ከዚህ በፊት ከተቃዋሚ ፓርቲዎች ከደቡብ አፍሪካ የኮሙኒስት ፓርቲ እና ከሰራተኛው ማህበር ፌዴሬሽን ከስልጣናቸው እንዲነሱ ጥያቄዎች ቀርበዋል።
ሲታ አንቺን በመውደዴ አይቆጣም ጌታ ሸግራት ሳባን ቻለሽበት ራፍየን አይደሎ ያማር ወረብት ከዳሴና ዛኑና ትርፍ ለያቸው ፈጣሪ ከሰማይ አንደነት ሰማቸው እኔ ለማን ባላንቺን በኩልቤ ክርሽን ሳፈችው ነይ ከቤት የግሪ ሲወጥሻታው ኪወይ ሻተ እንዴ አንቺ ስለቡነው ያንቺ አለ ያንቺ ስለቡነው ያንቺ አለ
ቴ ጉራጌ አያቴ ካድዋ የልጀባል ጉምዝ የሱም አባካ ገው አገውም ልብልክ ከዚህም ከዚያም ያለው ደማችን ሲጣራ ኢትዮጵያዊ ሆኖ ለነመለስ ለንጮ ለጠራ ፈላጊ የማጠግብ ከቶ ዜግነት ተለፍገን ጊዜ ተለውጦ እንዳንሞት ተዋርደን በውርደትም ሞተን አለና እንላለን በከለል ተቆርጠን
ትላንት ዛሬ አይደለም
በሐሳብ ከመአለም እስከኑ እንዳይመሽ ትሽ የሰላም ዛረገን ወደባላየ በሐሳብ ከመአለም እስከኑ እንዳይመሽ ትሽ የሰላም ዛረገን
ይህ በጣም ግልጽ መስሎ የሚታይ ጉዳይ ለብዙዎች ምስጥረስላስ ሆኖባቸው ተጨባጭ ሁኔታ ለመገንዘብ አቅቷቸው ራሳቸውን ሲያስገምቱ ይታያሉ። የህብረተሰብ እድገት ህግ ሁሌም ለውጥን የሚቀበል ነው። ህብረተሰብ ውስጣዊ ቅራኔን ሊክድ አይችልም። ቅራኔዎችን ግን በሚገባ አስተናግዶ ለገንቢና አዎንታዊ ለውጥ ሊጠቀምባቸው ግን መቻሉ ያለ ነው። ባንጻሩ ይህን መገንዘብና መጨበጥ ያልቻሉ ክፍሎች ቅራኔዎችን በሚገባ መፈረጅና ማያዝ ይሳናቸውና ሂደቱ ጎጂ ሊሆን የሚችልበት ሁኔታ ይከሰታል። ያም ሆነ ይህ ግን ትላንትና ዛሬ አንድ ሊሆኑ የሚችሉበት ሁኔታ በተቀሉና በግልቡ ሲቀርብ እንጂ መቼም ቢሆን አንድ ሊሆኑ የሚችሉ አይደሉም። ያጼውና የደርግ አገዛዞች ቢመሳሰሉም አንድ አልነበሩም። መሰረታቸው ጸረ ህዝብ መሆኑ ቢያመሳስላቸው ይዘታቸው ግን ልዩ ነበር። አመታት አልፈው ታሪክ የተዘነጋ ሆኖ ያጼውን ስርዓት ፍትሃዊና የተሻለ ያድርገው ሊያቀርቡ የሚጥሩ ቢበረክቱም የዘውድ አገዛዝ ብዙሃኑን ገባር ጭሰኛ ያደረገና ምላተ ህዝቡን የጨቆነ እንደነበር የሚረሳ አይደለም። እኩልነት በሁሉም መስክ በብሔረሰብ በጾታ በሃይማኖት ወዘተ ያልነበረ ሲሆን ሰርቶ አደሩ ህዝብም ለጨፍን ብዝበዛ መዳረጉ በታሪክም የተመዘገበ ነው። የነበረው የከረረ የመደብ ቅራኔ ወደ አብዮት ማቅናቱ ሳይታለም የተፈታ ነበርና የካቲትን ወለደ። አገዛዙ ግን ዛሬ ታሪክን የሚከልሱ ሊሉ እንደሚቃጡት ፍትሃዊና የተሻለ ያልነበር ሲሆን የሚዘፈንላቸው አጼም የባንዳዎችና የፊውዳሎችን ስርዓት ያሰፈኑ ጨካኝ ገዥ ነበሩ።
ሰብኖ ነግሶ ሳለ አጼ ምናጠፉ በፊውዳል ጨለማ ክብሪቷን ይጫሩ የምርቶቹ ስርዓት ይጥፋ ይውደም ያሉ ለአገር ለህዝብ ለው መጽዋት የሆኑ ጉባኤ አዲስ አበባ ቻርተር ፊርማ ሲባል ያሉ ውርደት ወግድ ገንጣ ይጥፋ ይጣል በጎጥ መደራጀት ፈሊጥ ሆኖ ሲቀር ያሉ ጥበት ይጥፋ ኢትዮጵያችን ትቅደም ዛሬም እንደ ትላንት ሲመጥሩ ስናይ እንዳንሞት ተዋርደን በውርደትም ስቃይ አለና እንላለን ካፈት ሰንለን
ደርግም የህዝብን ድል ቀምቶ በስልጣን ከተፈየመ ጀምሮ ያጋጠመውን ተቃውሞ በፍጅት የተቋቋመን ለአገር አንድነት ቆምኩ ቢልም ቅራኔን ቀፍቅፎና አባስቶ አገርን ለግንጠላ ይዳረገ ለአንድነት መሰረት የሆነውን ህዝብ በትውልድ ደረጃ የፈጀ አረመኔና ፋሽስታዊ ኃይል ነበር። ከአጼው ተለየው አዋጆች አወጣው ለሰርቶ አደሩ ቆምኩ ቢልም በመሰረቱ ጸረ ህዝብ የነበረ ለመሆኑ ከተባባሪ ወንጀለኞች ውጭ ማንም አይክድም። ሰፋ አድርገን ካየነውም ባውንታዊ የሚፈረጁት የቀድሞ ገዢዎቻችንም ቢሆኑ አገዛዛቸው አጠያቂና ፍትሃዊ እንዳልነበረም የምንገነዘበው ነው። በአሁኑ ጊዜ ጽንፈኝነት ሐሰትን አቅፎና ታሪክን በርዞ ሊሰፍንብን ደፋ ቀና እያለ ነው። እነ ሻቢያ የሐሰት የቀኝ ተገዥነት ታሪክ ተብዬ ፈጥረው ለግንጠላ ስለበቁ ሌሎችም ኢትዮጵያዊ አይደለንም በሚል እስካሁን ግንጠላን ያቀነቅናሉ። ጽንፈኞችና ከታሪክ አንጻር ቅንቅኖች የሆኑ ግለሰቦች ዛሬ ትላንትን ክደው ያልነበረን ነበረ፣ የነበረው ይስበረን ያሰናክለን አይናችንን ግንባር ያርገው አልነበረም ብለው በመካት ላይ ይገኛሉ። ታሪክ ከተካደ ነገን ለውጦና የተሻለ አድርጎ ለመገንባት እንደሚያቀት ግልጽ ነው። ግን አልታይ ብሏቸው አለ። የታሪክን ሂደት መረዳት ስለተሳናቸው የነበረውን አምነው ወደ ተሻለ ለመቀየር በመነሳት ፈንታ ትናንትን ሊደግሙ ያውም በድሪቶ ደረጃ ጠቁመውም ሳይሆን ይመኛሉ። የአገር ግንባታ ሂደት እንቆቅልሽ ሆነባቸዋልና በቀሳቸው ሀፍረት ሞልቶባቸው ጥፋትን በሁኔታውና ጊዜው ይዘት መገምገም ካለመቻላቸው ባሻገር አልተፈጸመም ብለው መካድን መርጠው አሉ። በዓለም ደረጃ አገር ግንባታዎች በዴሞክራሲና በሕዝበ ውሳኔ የተፈጸሙ አይደሉም። የስፓኝ ወራሪዎች በስፋት ደቡብ አሜሪካን በጦርነትና በጭፍጨፋ ይዘው እና ቋንቋቸውንና ባህላቸውን እንደጫኑ ሁሉም ያውቃል። ጣሊያንን አንድ ያደረገውና እስካሁን የሚደነቀው ጋሪባልዲ ሆነ የጀርመን አንድነት አባት የሚባለው ቢስማርክ እንዲሁም የሩሲያው ታላቁ ጴጥሮስ ሕዝብን እያማከሩና ሕዝበ ውሳኔ እያደረጉ አልተቀለሉም። ጊዜና ሁኔታ ከዚህ አይነት ጽንሰ ሐሳብ ጋር የሚያስተዋውቃቸው አልነበረም። የተመኩት በኃይል ነው። ወረራ አካሂደዋል፣ ሕዝብ አስገብረዋል፣ የበላይነታቸውን በቀሪው ላይ ጭነዋል። አገር የቀናው በጉልበት እንጂ በሕዝበ ውሳኔና ዴሞክራሲ አልነበረም። ደም መፍሰሱን ማምለጥ የሚቻል አልነበረም። ያኔ በዚያ ጊዜ ከመሰረቱ ከዴሞክራሲ የተጣላ ነውና በሕግና ስነ ስርዓት ይገዛ ዘንድ አይጠበቅም። በዴሞክራሲ ዘመን ግን የአምባገነንነትን መንገድ መራጮች የሚወገዙ መሆናቸው የሚጠበቅ ነው። ታሪክን ለመተቸት በቅድሚያ ማወቅን ይጠይቃል። ከመናገር በፊት ማወቅን መመራመር፣ ከመተቸት በፊት ሐቅን ማወቅ መመርመር ተብሏል። ያላወቀ አይናገር እንዲሉ ወይም ትንሹ ከጻደገኛ ነው እንደሚባለው ነው። የነገን ኢትዮጵያ ፍትሃዊና ዴሞክራሲያዊ ለማድረግ ስንሻና ስንነሳ ከልብ ከሆነ ማለት ነው ያለውንና ያለፈውን ማወቅ አለብን። የአገራችን ችግሮች ቀጣይነት ይዘው እያመሱን ናቸውና ትናንት የተማሰው ጉድጓድ ውስጥም ጥልቅ እያልን ነውና ከመሬቱ ረግረጉ መውጣት አቅቶናልና ችግሮች ምን ነበሩ፣ አሁንስ ምን ይዘት አላቸው ብሎ መመርመሩና ማወቁ ቀዳሚ መሆን አለበት። የዛሬዎቹ የስንኩልና መሐይም ፖለቲካ አባወራዎች ታሪካቸውን አያውቁም።
Bye. ባለታሪክ ሆነን ከጥንት የሰለጠን ባለአኩሪ ነጻነት ጀግና ህዝብም ሳለን ቱርክና ጣሊያኑን ወራሪ አሳፍረን ለአሜሪካ መስኮብ አልበገር ብለን ለጥቁሮች አራያ ማርከሻ ነጨነን በጽናት ባንድነት ባንድ ሀገር ቆይተን ዛሬ በማለቂያው በሽታ ተጠናውቶን ለፈረንጅ ለጣዖት መስገዱ ጀምሮን ከተቀበረበት ግርታችን ወጥቶ ለንደን ዋሽንግተን ባህር ሀገር ገብቶ ስሩ የደረቀ ያበቃ ዛፍ ሆነን ፈረንጅ ሲያሾፍብን ሲረጠንም ችለን እንዳንሞት ተዋርደን በውርደት ግን ሞተን አለና በማለት ንዋሽ ጊዜ ያለፈን
አወቅን ሲሉም ይክዳሉ ሐቁን ይቀብራሉ ሐሰትን ያስፋፋሉ አገርን ባያሪው ይጎዳሉ የታሪክን ሂደት ህግ ሆነ መሰረት ማወቅ ይሳናቸዋልና ከድሮዎቹ አጼዎች ያኔ ሊሆን ሊኖር የማይችለውን ሂደት ይጠብቃሉ። አጼ ቴዎድሮስ ዛሬ ተቺዎቻቸው ሊሆኑ ያቃታቸውን ዴሞክራሲያዊነት እንዲያሳዩ ይጠብቃሉ። ይህን ስህተት ሐቅ ብለው ሲያናፍሱና አወቅን ብለውም ሲደነፉ ተው እንጂ የሚላቸው ባለመብዛቱ ሐሰታቸውን ሐቅ ብለው ሊያሰፍኑ መወራጨታቸው ድጓም ያጣም ሆኖ ተገኝቷል። አፉ ምላጭ በደረቁ ይላጭ የሚሉት አይነት ነው። በመሆኑም ታሪክን በሚገባ መረዳትና መጨበጥ ያቃታቸው ክፍሎች አውቀው ተቀጥረው ይሁን ሳያውቁ ተደናግረው የሚለፈፉት ሁሉ ምስኪን ውሸትና ሐሰት ከመሆን ማለፍ እንዳልቻለ መገንዘብ የተገደደው ነው። ሐቁን ማመን ስለከበዳቸውና መካድን ስለመረጡ ዛሬ ችግር የፈጠሩብንን ሐቆችና ታሪካዊ መዘዞች አምኖ ከመቀበል ፈንታ መካዱን መርጠዋልና መፍትሄውን ለመሻት አልታደሉም። ትናንት ጭቆና ሰፍኖ ነበር ሲባሉ አሌ ይላሉ። ያለፈውን ያውም ህዝብ አመሮ የታገደውን አገዛዝ በበጎ ሊፈርጁ ሲነሱ ከታሪክ ይጣላሉ። መንጌ መሌባዮች ወደዱም ጠሉ የኢትዮጵያ ጠላቶች ናቸው። ወደ ቁም ነገሩ ስንመለስ በነበሩበት የታሪክ ውሱን ጊዜ የወሰዱት እርምጃ የሚያስወግዛቸው አለመሆኑን ዛሬ መረዳት አስፈላጊ ሆኖ ይገኛል። ሌላ አማራጭ አልነበራቸውምና ነው። አጼ ቴዎድሮስ ለምሳሌ የገጠማቸው ተቃውሞ ቀላል አልነበረምና ይህን ለማሸነፍ ሲሉ በነበሩበት ህብረተሰብ ጊዜ የነበራቸው መፍትሄ ኃይልን መጠቀም ነበር። ሌሎችም እንዲሁ። ሌላ አማራጭ ከፊታቸው አልተደቀነም። ስለዚህ ወደ ወረራ፣ ወደ ማስገበር፣ ወደ ማንበርከክ ማቅናታቸው የሚጠበቅ ነበር ማለት ነው። ዛሬ በዴሞክራሲ ዘመን እገሌ ብለው ፍጅትን ያሰፈኑ ክፍሎች ያለፉትን ለመውቀስና ለማውገዝ ምንም የሞራል ብቃትና መሰረት የላቸውም። ስልጣኔ ሰፈነ በተባለበት አሶሳ፣ በደኖ፣ ወተር፣ ምስራቅ ወለጋ፣ አርባ ጉጉ አሰቦትን መውለድ አልነበረባቸውምና ማለት ነው። ጋምቤላ፣ ኦጋዴን፣ አፋር፣ ደቡቡንም ሳንጨምር ማለት ነው። ወያኔ ግፍና ፍጅትን የወለደ ስርዓት ነውና ማንንም ሊከስ የሚችል ቡድን አለመሆኑ የተረጋገጠ ነው። አልፎም ቀደም ያልታዩ ግፎችና አሰቃቂ በደሎችን በህዝብ ላይ እየፈጸመና እየፈጸመም ያለ ነው። በወያኔ የተፈጸመውን ስየል ማን ቀደም ተቀብሎ ያውቃል? ለመናገር የሚያስቀቁ ግፎችን አይደል እንዴ ወገኖቻችን የተቀበሉት? ለዚህም እኮ ነው ወያኔ ስንል ከኢትዮጵያዊነት የተጣለ አረመኔ ቡድን በላያችን ላይ መጣብን ብለህ አምሮ መታገልና ማጥፋት የሚለው ግዳጅ ከፊታችን የሚደቀ ነው። ወያኔ ስንል ጸረ ኢትዮጵያ መሆኑ ፍጥጥ ብሎ ይታየናል። ወያኔ ስንል ከመቼውም ጊዜ በከፋ ጸረ ህዝብነትና አረመኔነት አለሁ ብሎ ይደነቀርብናል። አናይም ሐቁን ማለት የምንችለው አይደለም። ስለዚህም ሀገር አድን ግዳጃችን ወያኔን አመራችሁ ታገሉ እንጂ ሌላ መልእክት አይሰጠንም። ማን ነው የኢትዮጵያና የህዝብ ጠላት? ወያኔ። ጸረ ወያኔ ትግላችን ይፋፋም።
የሰማዕት ታሪክ በደም የተጻፈው ጠመንጃውን ይዞ የሚጠብቅ ከሌለው በሩና ሹሎ ካጣም ይጠብቀው በእምን ቶች ብረዛዳትን ይከለሳል የሰው ልጅ ክብር ደም ቀይ ቀለም ይባላል የተማታት ታሪክ በደም የተጻፈው ጻፎኖ ሲያበራ ተኪ ካልጠበቀው በነፋስ ይጠፋል አይለኮስ ከቶ እንዳይሞት ተዋርዶ በውርደት ግን ሞቶ አለና ይለናል ነፍሱን ተለይቶ
በሐሳብ ከመአለም እንተኑ እንዳይመሽሽ የሰላም ዛረደን ወደ ባላየን በሐሳብ ከመአለም እንተኑ እንዳይመሽሽ የሰላም ዛረደን ከሰር የተፈጠረ ለኛ ይሻለናል ለባሪያው ነው እንጂ ሰላም ተናፈናል በሐሳብ ከመአለም ከኑ እንዳይመሽሽ የሰላም ዛረደን ወደ ባላ የሄድሽ በሐሳብ ከመአለም ከኑ እንዳይመሽሽ የሰላም ዛረደን የመሻለ ካለ ካለው ኑራት እንደምሮ ማሻሻት ለባር ፍታች የምላንት ናውር
ያለንም እኛው የነበርንም እኛው ነን። የየትውልዱን መስዋዕትነት ሲጠይቅ የኖረው ኢትዮጵያዊነት ረዘም ያለ የትግል ህይወት ቢያሳልፍም በየወቅቱ የሚነሱ ጠላቶች አደጋ ላይ ሲጥሉት መስተዋላቸው አልቀረም። ህዝብ ግን ተንበካኪ ሆኖ አያውቅም። ጠላቶቹን ከመፋለም ተዘናግቶም አያውቅም። የኢትዮጵያ ህዝብ ከውጭ ወራሪዎች ወደ ሀገር በቀል ጸረ ህዝብ ገዢዎች እየተሸጋገረ ቁም ስቅሉን እንዳየ ኖሯል። እድሜውን በሙሉ ከትግል እንዳይወጣ በሀገሩ እፎይ ብሎ እንዳይኖር የተደረገው የኢትዮጵያ ህዝብ ላንዴም ለመጨረሻ ጊዜም ተሰቆቀው እንደሚገላገል ብሽታ አይኖርም። ትውልድ እፎይ ብሎ የሚኖርበት ለስልጣኔ ለብልጽግና የሚያሰላበት ዘመን ሩቅ አይሆንም። ጠላቶቹ ያላቸውን ሁሉ ጨርሰዋል። በዘር በቋንቋ ሊከፋፍሉት ጥረዋል። የመከራው ዘመን እንዲራዘም ተባባሪዎቻቸውን ሁሉ አሰልፈው ተረባርበውበታል። ከመንገድ ላይ ህይወት እስከ ስደት አድርሰውታል። አሁን ደግሞ ይባስ ብለው በቆሻሻ ክምር ናዳ እየፈጁት ይገኛሉ። ትውልዱ በሀገሩ እንዳይኖር ረሃብተኛ አድርገውታል። ለልመና ዳርገውታል። በምርመራ እየቀጠቀጡ በእስር እያንገላቱ ቁም ስቅሉን አሳይተውታል። በስደት ላይ እንኳን እንዲሰቃይና በባዕድ ሀገራት እንደ ወንጀለኛ ተቆጥሮ በየእስር ቤቱ እንዲታቆር አስደርገውታል። ቀረ የሚባል ምንም ነገር የለም። የስቃይ ሁሉ ስቃይ፣ የመከራ ሁሉ መከራ እንዲፈራረቅበት አድርገውታል። ያላወቁት ነገር ግን የኢትዮጵያ ህዝብ ሲጥል እንጂ ሲመታ የማይታይ መሆኑን ነው። የኢትዮጵያ ጠላቶች የድሮዎቹን ካሁኑ የሚለያቸው ሰፋ ያለ መረብ ዘርግተው ከውጪ በመክርና በትብብር ከውስጥ በደለላ በአፈናና በዘረፋ መሰማራታቸው ብቻ ነው። ያ ሁሉ ሆኖ ግን ህዝብ የቃል ኪዳን ምድሩን በቀላሉ የሚለቅላቸው አልሆነም። በሁሉም አካባቢ የሚደረገው ፍልሚያ እስከ ድል ቀጣይ ነው። ከግማሽ ምዕተ ዓመት በላይ ያደረገው ዘመናዊው የቅኝ ግዛት ትግል በጠላቶቹ ውድቀት ይደመደማል። የነበርን እኛ ያለንም እኛ ነን። አይበገሪዎቹ ኢትዮጵያውያን። የሚያሳዝነው ያስተማራቸው ልጆቹ የጠላት ተቀጣሪ ሆነው ለጠላት ማገልገላቸው ነው። ሆኖም ግን ያ ሁሉ ህዝብን ከነጻነት ትግሉ ፈቀቅ ያደርገው የጎንደር፣ የጎጃም፣ የወሎ፣ የሸዋ፣ የጋመፎፋ፣ የሲዳማ፣ የሐረር፣ የኤሊባቦር፣ የትግራይ፣ የከፋ፣ የወለጋ፣ የባሌ፣ የኤርትራም ሳይቀር ኢትዮጵያዊ ዜጋ ሁሉ ጠላቶቹ በሳሉት ካራ አንገቱን አያስቀላም፣ አንቀላፍቶም አይጠብቃቸውም። እንዲያውም ምላሹን ይሰጣቸዋል። ህዝብ በቆራጥ ትግሉ ጠላቶቹን ድባቅ እንደሚያስገባ ጥርጥር የለውም። መገነጣጠል የወያኔና ለባዕድ ያደሩ ጀሌዎች ቅዠት ሆኖ ይቀራል። ያ ቃል ነው የማያወላውል የኢትዮጵያ ሁሉ ቃለ መሐላ። በማን ጊዜ ጠላት ሀገርን ያስማማል ያለው ጃሎታ ትክክለኛው የህዝብ ቃል ነው። ትግሉ እያዘኑ ከማልቀስ እየተደሰቱ ማስለቀስን ምርጫው እንዲያደርግ የተገፋበት ሁኔታ ላይ ነው። ትዕግስቱን በፍርሃት አይተውበታል። ህዝብ ፈርቶ አያውቅም። የሚፈራበት ምክንያትም የለውም። የሚያሸሻው ንብረት፣ የሚደብቀው ማንነት የለውም። መገለጫው፣ መታወቂያው፣ መኖሪያው፣ መቀበሪያውም አንዲት ሀገሩ ብቻ ነች። ስለዚህም በማንነቱ ላይ ሲመጡበት ሸሽቶም ፈርቶም አያውቅም። ትውልድ ሽሽትን እንደ አዲስ ትምህርት አይለማመድም። አርበኞች አላስተማሩትም። ወንድሞች፣ እህቶች፣ እናት አባት፣ የኢሃፓ ጀግኖች ትግሉ ነው ህይወቴ እያሉ ቢንቆረቆር ደሜ ቢፈለጥ አጥንቴን እየዘመሩ ወደፊት መንደርደርን ለጠራት ክብር አለመስጠትን በጽናት በእምነት መስዋዕትነትን ነው ያወረሱት። እናም ድል የህዝብ ነው። በባንዶች ሴራ፣ በተቀጣሪዎች ጭፈራ የሚኮሰምን ስብዕና የለውም። ኢትዮጵያዊነት ኃይል ነው፣ የእምነት ምልክት ነው። ስለዚህ ለከርሳቸው ባደሩ የዜግነት ክብር በሌላቸው ፍጥሮች ኢትዮጵያዊነት አይዋረድም። ልጆቹም ሁሉ ልክ እንደ ጎንደሬው፣ እንደ ጎጃሜው፣ እንደ ከምባታው፣ እንደ ዶርሴው፣ እንደ ወላይታው ሰንደቅ ዓላማውን ለብሰው ይዘምራሉ። በሀገራችን መሸማቀቁ ያበቃል፣ ግድያውም ያቆማል። ያንንም እኛው የነበርንም እኛው ነን። ድል ለኢትዮጵያ ህዝብ።
አያውቁንም ለካ አያውቁንም፣ አያውቁንም እኛን አያውቁንም፣ አያውቁንም እንዴት አያውቁንም፣ ያላወቀን ኢትዮጵያዊ ነን። አያውቁንም ለካ አያውቁንም፣ አያውቁንም እኛን አያውቁንም፣ አያውቁንም አርፋጅ አያውቁንም፣ ያላወቀን ኢትዮጵያዊ ነን። Yahoo, 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 Yahoo,